The Voice of America.
የዩናይትድ ስቴትስ ዴሞክራቲክ ፓርቲ ፕሬዝዳንታዊ እጩ ጆ ባይደን ሁለቱም ፓርቲዎች ተቀራራቢ የህዝብ ድጋፍ ያላቸው በሆኑ ለማሸነፍ ቁልፍ ናቸው ከሚባሉ ግዛቶች አንዷ በሆነችው ፍሎሪዳ የምረጡኝ ቅስቀሳ ሲያካሂዱ ቆይተዋል። ከኮቪድ-19 ህመማቸው በማገገም ላይ የሚገኙት ፕሬዚዳንት ዶናልድ ትራምፕ በበኩላቸው ፈጥኜ ወደ ምርጫ ዘመቻ መለሳለሁ ብለዋል። ኤሊዛቤት ሊ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ኮቪድ-19 ታሞ ሆስፒታል የነበሩት ፕሬዚደንት ዶናልድ ትራምፕ በአሁኑ ጊዜ በዋይት ሀውስ እያገገሙ ነው ያሉት። እንደ አውሮፓውያን አቆጣጠር ጥቅምት 15 ቀን መጪው ሳምንት ሐሙስ ዕለት ነው የሚውለው። ከዲሞክራቲክ ፓርቲው ተፎካካሪያቸው ከቀድሞው ምክትል ፕሬዚደንት ጆ ባይደን ጋር ፍሎሪዳ ማያሚ ከተማ ላይ የታቀደውን ሁለተኛውን ክርክር በጉጉት እየጠበቁት ነኝ ብለዋል። ሆስፒታል ያስገባቸውን የኮቪድ-19 ህመማቸውን ጉዳይ በተመለከተ በቪዲዮ በተቀረጸ እና በትዊተር ገጻቸው ባወጡት ሌላ መልእክት ደግሞ እንዲህ ነበር ያሉት።
Don't let it dominate. Don't let it take over your lives. Don't let that happen. We're the greatest country in the world. We're going back to work. We're going to be out front.
በእናንተ ላይ እንዲያይል አትፍቀዱ። ህይወታችሁን እንዲቆጣጠር መፍቀድ የለባችሁም። ከዓለም እጅግ ታላቅ ሀገር ነች ያለችን። እንመለሳለን። ተመልሰን ወደ ስራ እንገባለን። ወደ ግንባር እንወጣለን። መሪያችሁ ስለሆንኩ ማድረግ ነበረብኝ። አደጋ እንዳለው አውቄያለሁ። ግን ማድረግ ነበረብኝ። ፊት ለፊት መውጣት መምራት ስላለብኝ ነው።
ይሁን እንጂ የህመማቸውን በአጠቃላይም የዓለም አቀፉን ወረርሽኝ አያያዛቸውን በሚመለከት ፕሬዚደንቱ ትችት እየቀረበባቸው ነው። ተፎካካሪያቸው ጆ ባይደን በትላንት ማታው በኤንቢሲ ኒውስ ቴሌቪዥን በቀረቡበት ህዝባዊ ውይይት ላይ እንዲህ ሲሉ ተችተዋቸዋል።
These masks don't matter. It matters, it saves lives. It prevents the spread of the disease. Social distancing. Instead of talking about what the only thing I heard is one of the tweets saying that, you know, don't be so concerned about all this, essentially.
እነዚህ ጭንብሎች ይጠቅማሉ። ሰውን ከሞት ይጠብቃሉ። በሽታው እንዳይፋፋ ይከላከላሉ። አካላዊ ርቀት መጠበቅም ያስፈልጋል። ሌላ ነገር ከማውራት ይልቅ በትዊተር ገጽ ላይ ያየሁት በጣም አትጨነቁ የሚል ብቻ ነው። ግን ብዙ የሚያስጨንቅ ነገር አለ እኮ። 210,000 ሰው ሞቷል እኮ።
ባይደን ባለፉት ቀናት በፕሬዝዳንታዊ ምርጫው ወሳኝ ቦታ እንደሚኖራት በመተጠበቀው በፍሎሪዳ ክፍለ ግዛት የምረጡኝ ዘመቻ አካሂደዋል።
You all know, and quite frankly, if we win Florida, you've won.
ሁላችሁም እንደምታውቁት እውነቱን ለመናገር ፍሎሪዳን ካሸነፍን በቃ አሸነፍን ማለት ነው።
ጆ ባይደን በአገር አቀፍ የህዝብ ድጋፍ ግምገማ ትራምፕን እየመሩ ቆይተዋል። ይሁን እንጂ በዚህ ሳምንት የወጣ አንድ አዲስ ግምገማ ደግሞ ሁለቱ ተፎካካሪዎች ፍሎሪዳ ላይ በተመሳሳይ የመራጭ ድጋፍ ተጣምደው እንዳሉ ነው የሚያሳየው። ባለፈው ፕሬዝዳንታዊ ምርጫ ፍሎሪዳን ያሸነፉ ትራምፕ እንደነበሩ ይታወሳል። የሎስ አንጀለስ የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ተንታኝ ራፋኤል ሰንሻይን እንደሚሉት በዩናይትድ ስቴትስ ምርጫ ቁልፎቹ ከ65 ዓመት በላይ የሆኑ መራጮች ናቸው። ለምን ቢባል ከደገፉ በሙሉ ልብ ነው የሚደግፉት። አያወላውሉም ሲሉ ያስረዳሉ ተንታኙ።
What seems to be happening under the surface is that Biden's small lead among older voters, an absolute bedrock for Republicans, is increasing.
ከመሰረቱ የሆነ ያለውን ነገር ስንመለከት ለሪፐብሊካኑ ጠንካራ የድጋፍ መሰረታቸው በሆኑት በእድሜ ገፋ ያሉት መራጮች ዘንድ ባይደን ያያዙት የመራጭ ድጋፍ ብልጫ ነበር። እንደሚመስለኝ ያ አሁን ከፍ እያለ ነው።
ሶልት ሌክ ሲቲ ዩታ ላይ የሚካሄደው የዛሬው የምክትል ፕሬዚደንት እጩ ተፎካካሪዎች ክርክር በምረጡኝ ዘመቻው አንድ አብይ ምዕራፍ እንደሚሆን ይጠበቃል። የፕሬዝደንቱን መታመን ተከትሎ የሚካሄድ በመሆኑም ይበልጡን የጎላ ነው። እንደገና የካሊፎርኒያ ስቴት ዩኒቨርሲቲው የፖለቲካ ተንታኝ ያስረዳሉ።
It reminds everybody that there's a 74-year-old running against a 77-year-old for president and two considerably younger people.
እነሱ ደግሞ በእድሜ ከነርሱ በጣም የሚያንሱ ሰዎችን ይዘው ነው የሚፎካከሩት። ምክትል ፕሬዝደንቱንና እጩ ምክትል ፕሬዝደንቷን ማለት ነው። እነዚህ ሁለቱ በሚቀጥለው ምርጫ ራሳቸው በቀላሉ ለፕሬዝደንትነት በእጩነት መቅረብ የሚችሉ ናቸው።
የዛሬ ማታው የምክትል ፕሬዝዳንት ማይክ ፔንስ እና የዲሞክራቲክ ፓርቲ ምክትል ፕሬዝዳንታዊ እጩ ሴኔተር ካማላ ሃሪስ ክርክር ለየት ያለ መልክ ሳይኖረው እንደማይቀር ነው የሚጠበቀው። ሃሪስ አቃቤ ሕግ፣ ፔንስ አገረ ገዢ እና የራዲዮ ውይይት ዝግጅት አቅራቢ እንደነበሩ ያስታውሷል። ፔንስ የዋይት ሀውስ የኮሮና ቫይረስ ግብረ ኃይል መሪ እንደመሆናቸው ያስተዳደራቸውን የወረርሽኙ ምላሽ በመከላከል እንደሚሟገቱ ነው የሚጠበቀው። ለማናቸውም መጨረሻ ላይ የዚህ ፕሬዝደንታዊ ምርጫ ውጤት በፕሬዝደንት ትራምፕ የኮቪድ-19 ወረርሽኝ አያያዝ ላይ የሚሰጥ ውሳኔ ህዝብ እንደሚሆን የፖለቲካ ተንታኞች ይናገራሉ።